ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ነሐሴ 19 2010 ዓመተ ምህረት ፕሮግራሙን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምን አመሻችሁ። በኢትዮጵያና በኤርትራ ሰላም ጉዳይ ላይ ውይይት ይዘናል።
ዋናው ነገር ለኢኮኖሚና የሌላ ግንኙነቶች ዘላቂነት እንዲኖራቸው በእያንዳንዱ አገር የግድ የመልካም አስተዳደር፣ የህግ ባይነት፣ የኮንስቲቱሽናል ጋቨርናንስ መኖር አለበት። በአሁኑ ጊዜ ምናልባት ኢትዮጵያ በተሻለ ምናልባት መንገድ ትገኛለች። ኤርትራ ውስጥ ግን ተመሳሳይ አይነት ለውጥ ወይም ሪፎርም የለም እስካሁን።
ሁለቱ ሀገራት ለ20 ዓመታት የከሰሯቸው ያጧቸው የጋራ ጥቅሞችን መልሰው የሚያስገኙ ናቸው ተብለው ሊወሰዱ ይችላሉ። ግን ጠንካራ ጉርብትናና ግንኙነት ለመመስረት የሚያስችል ሁኔታ አለ ወይ ብለን ስናየው ደግሞ ብዙ በቀላሉ የማይዋጥሉ ነገሮች አሉ።
አቶ አብዱራህማን ሰኢድ ለንደን የሚኖሩ ትውልደ ኤርትራ ሲሆኑ የሰብአዊና የፖለቲካ መብቶች እንዲሁም የመልካም አስተዳደር ተሟጋች ናቸው። አቶ መሐሪ ዮሐንስ ደግሞ በመቀሌ ዩኒቨርሲቲ መምህር ናቸው። ይዘናቸዋል። አብራችሁን ቆዩ። ፕሮዲውሰሩ ንጉሡ ታምሬ ነው። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ወደ ሥልጣን ኃላፊነት ከመጡ በኋላ የመጀመሪያው የሆነውን ጋዜጣዊ መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ የእርሳቸውም ሆነ የድርጅታቸው ፍላጎት በኢትዮጵያ በእውነተኛ ምርጫ ተመርጦ ማገልገል እንደሆነ ገልጸዋል። የምርጫ ጊዜው እንዲተላለፍ እንደማይፈልጉም ተናግረዋል። በሶማሌ ክልል ሲፈጸም የነበረው የሰብአዊ መብቶች ጥሰት በእውነተኛው ዓለም ውስጥ ይደረጋል ተብሎ ለማመን እንደሚያስቸግርም ተናግረዋል። ጠቅላይ ሚኒስትር አብይ በተጨማሪም በኢትዮጵያ የታወጀው የምህረት አዋጅ ለጊዜው የቀድሞውን ፕሬዚደንት መንግሥቱ ኃይለ ማርያምን እንደማያካትት አስታውቀዋል። የግል ጤናቸውን ጉዳይ በተመለከተም የሚናፈሱ መረጃዎች የተሳሳቱ መሆናቸውን ገልጸዋል። ከአሜሪካ ጉብኝት ከተመለስኩኝ በኋላ የተሰማኝን ጤንነት ያህል ተሰምቶኝ አያውቅም ሲሉም ነው ያስረዱት። ጠቅላይ ሚኒስትር አብይ አህመድ በእነዚህና በሌሎች ጉዳዮች ላይ የሰጧቸውን ማብራሪያዎች በስፍራው የነበሩ ባልደረቦቻችን ተከታትለዋል። ከዜናው በኋላ ይቀርባል። በዩናይትድ ስቴትስ ፕሬዚደንቱ እንኳ ቢሆኑ ማንም ሰው ከሕግ በላይ አይደለም እየተባለ ብዙ ጊዜ ይነገራል። ነገር ግን ፕሬዚደንቱ ከወንጀል ጋር በተያያዘ ክስ ሲቀርብባቸው ምንድን ነው የሚደረገው? ይህ ጥያቄ በዚህ ሳምንት ጎልቶ የወጣው የፕሬዚደንቱ የቀድሞ ጠበቃ ማይክል ኮሆን የምርጫ ዘመቻ የገንዘብ አጠቃቀም ሕግጋቱን መጣሳቸውን አምነው ይቅርታ ከጠየቁ በኋላ ነው። ሚስተር ኮሆን ያን ወንጀል የፈጸሙትም የያኔው እጩ ፕሬዚደንት ዶናልድ ትራምፕ የሰጡትን መመሪያ ተከትሎ መሆኑን አስረድተዋል። ፕሬዚደንት ዶናልድ ትራምፕ ግን ባሳለፍነው ረቡዕ ምዕራብ ቨርጂኒያ ውስጥ በምረጡኝ ዘመቻ ወቅት ከሚደረግ ቅስቀሳ ባላነሰ ንግግር ሲያሰሙ የገጠማቸውን ሕጋዊ ችግር ቸል ብለው ደጋፊዎቻቸውን ሊያሳምኑ ሞክረዋል። በእኛ አስተዳደር ወቅት አሉ ፕሬዚደንት ትራምፕ፣ አሜሪካ እንደገና እያሸነፈችና እንደገናም በመላው ዓለም እየተከበረች ነው። አሜሪካን እናስቀድም ብለዋል። በተንታኞች እምነት ግን የሚስተር ኮሆን ጥፋታቸውን አምነው ይቅርታ መጠየቃቸውና የቀድሞው የትራምፕ የምረጡኝ ዘመቻ አስተባባሪ ፖል ማናፎርት በሙስና ወንጀል እንዲቀጡ መበየኑ ለዲሞክራቶች አዲስ የፖለቲካ መሳሪያ ሰጥቷቸዋል። በተለይ ድንገቶቹ የምክር ቤት አባላት ምርጫ በሚካሄድበት ዋዜማ መሆኑ በሪፐብሊካኑ ፕሬዚደንትና በፓርቲያቸው ላይ ከፍተኛ ክስረት ሊያስከትል ይችላል ተብሏል። ሀገርና ሕገ መንግሥትን እንኳ ወደ ጎን አድርገን ብንነጋገር የሪፐብሊካን ፓርቲው ባልደረቦቼ ዝምታን ከመረጡ ፓርቲያቸው በፕሬዚደንቱ ዙሪያ ያለውን የሙስና ባህል ደጋፊ እየሆነ መጥቷል ማለት ነው ሲሉ በመወሰኛው ምክር ቤት የዲሞክራቲክ ፓርቲው መሪ ቻክ ሹመር ተናግረዋል። ፕሬዚደንቱ በአንድ የወንጀል ድርጊት ክስ ከተመሠረተባቸው አማራጩ መፍትሔ ጉዳዩን ወደ ፍርድ ቤቶች መውሰድ ሳይሆን ራሳቸውን ከስልጣን ማንሳቱ ይሆናል ሲሉ የህግ ባለሙያዎቹ ያስረዳሉ። ፍትህ ሚኒስቴር ለረጅም ጊዜ ያለው የውስጥ መመሪያ በአንድ ተቀማጭ ፕሬዝደንት ላይ ፍርድ እንዳይሰጥ ቢያግድም በቀድሞ ፕሬዝደንቶች በቢል ክሊንተን እና ሪቻርድ ኒክሰን ላይ የኢምፒችመንት ማለትም የሥራ ዘመኑን ከመፈጸሙ በፊት ከስልጣን የማንሳት ህጋዊ ሂደት ማካሄዱ ይታወሳል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ከአርባ ዓመታት በኋላ ለመጀመሪያ ጊዜ አየርላንድን እየጎበኙ ነው። አቡኑ በዚህ ጉብኝታቸው ወቅት በካቶሊካውያን ማኅበረሰብ ውስጥ ቀሳውስቱ ሕፃናትን አስገድደው በመድፈርና በማሰቃየት ለፈጸሙት ሰቅጣጭ ወንጀል የቤተ ክርስቲያን ባለሥልጣናት እርምጃ ባለመውሰዳቸው ክፉኛ መበሳጨታቸውን ገልጸዋል። አየርላንድ ውስጥ የቤተ ክርስቲያኗ አባላት ሊጠብቋቸውና ሊያስተምሯቸው በሚገባቸው ልጆች ላይ የፈጸሙትን አሳዛኝ ወንጀል ሳላነሳ ማለፍ አይቻለኝም ሲሉ ወንጀሉ የተፈጸመባቸው አንዳንድ ሕፃናት ጭምር በተጋበዙበት የራት ግብዣ ላይ አቡን ፍራንሲስ ተናግረዋል። በመጨረሻም ነገ የሚከበረው የሴቶች እኩልነት ቀን 98ኛው ዓመት ሲሆን 19ኛው የሕግ ማሻሻያ አንቀጽ ሴቶች በዩናይትድ ስቴትስ የመምረጥ መብታቸውን ያረጋገጡበት ነው። ከዚያን ጊዜ ጀምሮ በተካሄዱ ምርጫዎች ሴቶች ከወንዶች መራጮች ቁጥር ከፍተኛውን እንዲይዙ አድርጓል። እንደ አውሮፓውያን ዘመን አቆጣጠር በ2016ቱ የዩናይትድ ስቴትስ ምርጫ 73.7 ሚሊዮን ሴቶች ድምፅ የሰጡ ሲሆን የወንዶቹ ቁጥር 63.6 ሚሊዮን መሆኑ ተመዝግቧል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርትዝ በ25 ሜትር ባንድ በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ነሐሴ 19 2010 ዓ.ም ምሽት ፕሮግራም ነው።
አድማጮች፣ ወደ ሥልጣን ኃላፊነት ከመጡ በኋላ የመጀመሪያው የሆነውን ጋዜጣዊ መግለጫ ዛሬ የሰጡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የእርሳቸውም ሆነ የድርጅታቸው ፍላጎት በኢትዮጵያ በእውነተኛ ምርጫ ተመርጦ ማገልገል እንደሆነ ገልጸዋል። የምርጫው ጊዜ እንዲተላለፍ እንደማይፈልጉም ተናግረዋል። በሶማሌ ክልል ሲፈጸም የነበረው የሰብአዊ መብቶች ጥሰት በእውነተኛው ዓለም ውስጥ ይደረጋል ተብሎ ለማመን እንደሚያስቸግርም ተናግረዋል። መለስካቸውማ ዝርዝሩ አለው።
ጠቅላይ ሚኒስትር ዶክተር አብይ አህመድ ከአራት ወራት በፊት የሥልጣን መንበራቸውን ከያዙ በኋላ ለመጀመሪያ ጊዜ በጠሩት ጋዜጣዊ መግለጫ ጋዜጠኞች አያሌ ጥያቄዎች አንስተዋል። በዚህ ከሁለት ሰዓት ተኩል በላይ በወሰደ ጋዜጣዊ ጉባኤ ላይ ከቀረቡት ጥያቄዎች መካከል አንዱ የምርጫን ጉዳይ የተመለከተ ነበረ። እንደ ጥያቄው ከሆነ በሀገሪቱ ለውጥ መታየት የጀመረው ጠቅላይ ሚኒስትሩ ስልጣን ከያዙ በኋላ ነው። ይሄ ደግሞ በጣም አጭር ጊዜ ስለሆነ ሀገራዊ ምርጫው ለሌላ ጊዜ ተላልፎ ለውጡ ቢጠናከር አይሻልም ወይ የሚል ይመስላል። ጠቅላይ ሚኒስትር ለዚህ የሰጡት መልስም እንደሚከተለው ነበረ።
ምርጫን በሚመለከት ቀርቧል፣ ቢራዘም ለውጡ የተጀመረው አሁን ነው የሚለው በግል እምነቴ ትክክለኛ አይደል። እኔ የኢትዮጵያን ህዝብ ማገልገል የምፈልገው በሚቀጥለው ምርጫ ካሸነፍኩ ብቻ ነው። ሳላሸንፍ አሁን በሆነው መንገድ የለውጡን ጊዜ አሁን ያለውን የሚቀረውን ጊዜ በመምራት ያ እንዲራዘም የመግፋት ፍላጎት እኔም ድርጅቱም እስካሁን የለውም። ወደፊት ሀሳቡ የሚነሳ ከሆነ በውይይት ለህዝብን ገልጥ ይሆናል። የእኛ ፍላጎት እንደ ድርጅት ያለን ፍላጎት ኢትዮጵያ ውስጥ እውነተኛ ዴሞክራሲያዊ ምርጫ ማረጋገጥ ነው። ኢትዮጵያ ውስጥ እውነተኛ ዴሞክራሲያዊ ምርጫ ተረጋግጦ ኢህአደግ ካሸነፈ በሙሉ ልብ ያሰባቸውን ሀሳቦች ለማሳካት የሚሮጥበት፣ ከተሸነፈ ደግሞ ለዘመናት ሲናገር የነበረውን ቃል ምንም አይነት የመከላከል ስራ ሳይሰራ እጅ ነስቶ ስልጣኑን በማስረከብ ዴሞክራሲያዊ ድርጊት መሆኑን ማረጋገጥ አለበት ብዬ አስባለሁ።
ዶክተር አብይ ስለ ምርጫ ብቻ አልነበረም የተናገሩት። ወደፊት በሀገሪቱ የሚካሄደው ምርጫ በምንም መልኩ ጥርጣሬ ሊፈጥር የማይችልና ውጤቱ በሁሉም ዘንድ ተቀባይነት የሚኖረው እንዲሆን እንደሚሰራ ጭምር ዘርዘር አድርገው አስረድተዋል።
የኔ ህልምና ፍላጎት ኢትዮጵያ ውስጥ እውነተኛ ዲሞክራሲያዊ ምርጫ እንዲመጣ ማድረግ ነው። ከተቻለ ቢያንስ ሬጅስትሬሽን አውቶሜት ማድረግ፣ ከተሳካልን ሙሉ አውቶሜት ማድረግ። የምርጫ ኮረጆ የሚባል ጥርጣሬ ኢትዮጵያ ውስጥ መጥፋት አለበት። ሳይመረጡ ማገልገል ትርጉም የለውም። ሳይመረጡ መስረቅ ነው የሚፈልገው እንጂ ለማገልገል ሳትመረጥ መጋፋት አያስፈልግም። ከተመረጥክ ማገልገል፣ ካልተመረጥክ ደግሞ ሌላ ማገልገያ አውድ መፈለግ ስለሚቻል ምርጫው ዲሞክራሲያዊ መሆኑን በጣም አበክሮ መስራት ያስፈልጋል። ለዚህ ደግሞ አውቶሜት ማድረግ ብቻ ሳይሆን የምርጫ ተቋሙ በኢህአደግም በተቃዋሚዎችም በህዝብ እንዲታመን አድርገን የማደራጀት ስራ የቀጣይ ዓመት ዋናው ስራችን ይሆናል። ተቋሙ በራሱ በሁሉ የሚታመን ኢህአደግ የሚያምነው ህዝብ የሚያምነው ተቃዋሚዎች የሚያምኑት ከጎኑ ነው የሚመለከቱም የሚያምኑት መሆን አለበት። የኛ ግብ ዲሞክራሲያዊ ምርጫ ማረጋገጥ ስለሆነ መራዘሙን በግል አልመርጠውም። እስካሁን አልተወያየንበትም። ጉዳዩን ስንወያይ የተለየ ሐሳብ ካለ ለህዝብ እንገልጻለን።
ጠቅላይ ሚኒስትሩ በቀረበላቸው ሌላ ጥያቄ ተመስርተው የዳሰሱት ጉዳይ የሶማሌን ክልል ወቅታዊ ሁኔታ የተመለከተ ነበረ። ያቀረቡት አንዳንድ ዝርዝር በእጅጉ የሚያስደነግጥም የሚያበረታታም ነበረ።
በጅጅጋ የነበረው ሁኔታ ሰፋ ያለ አውድ አለው። ራሱን አስሎ ማየት ያስፈልጋል። በምስራቅ ኢትዮጵያ ባለፉት 10 ቀናት ሰፊ ንግግር ስናደርግ ቆይተናል። እዚያ አካባቢ ሲደረግ የነበረው የሰብአዊ መብት ጥሰት እና እንደ መንግስት አክት የማድረግ ሁኔታ በፊልም የሚታይ ወይም በፊክሽን የሚነበብ እንጂ ኢትዮጵያ ውስጥ የሚደረግ መሆኑ ያጠራጥራል። ብዙ የሚያስደነግጡ ነገሮች ተከናውኗል እዛ አካባቢ። ለምሳሌ በማረሚያ ቤት የሚታረሙ ሰዎች ጋር አንበሳ፣ ጅብና ነብር ይታሰራል። ይሄ ኢትዮጵያ ውስጥ አለ ብሎ ማሰብ ይከብዳል። ይሄ የሆነበት ምክንያት ታሳሪዎቹ የሚጠበቅባቸውን ብቻ ሳይሆን የማይጠበቅባቸውን እንዲያወጡ ማስፈራሪያ ሆኖ የሚያግዝ ስልት ነው። ጠቃሚ ነው አይደለም ይለውን ትተን፣ ሰዎች ይደፈራሉ፣ ሀብት ይዘረፋል፣ ሰዎች ይሞታሉ። ጅጅጋ የተፈጸመውም ነገር እንደዛ አይነት መልክ አለ። ሁላችሁም እንደምታስታውሱት እዛ አካባቢ የምናደርገው ኢንተርቬንሽን በከፍተኛ ጥንቃቄ እና ብስለት ካልተፈጸመ በስተቀረ ሶማሌን ብቻ ሳይሆን ቀጠናውን በሚያውቅ መንገድ እንዲሰራ ዲዛይን የሆነ ነው። ለምሳሌ ድሬዳዋ ላይ ሆን ተብሎ ተመርጠው የጅቡቲ ዜጎች ጥቃት ደርሶባቸዋል። ለምንድን ነው ጅቡቲ እንዲነሳና ብጥብጡ ወደ ቀጠናው እንዲሸጋገር? ዳጋጣሚ ሆኖ የጅቡቲ መንግስት በተለይም ፕሬዝዳንቱ የኢትዮጵያ ሁኔታ በቅርበት የሚከታተሉ የሚያግዙ ስለሆኑ መረጃ ሲያገኙ መረጃ እየሰጡ እየደገፉ ጉዳዩ እንዲረጋጋ ጥረት ማድረግ በመቻላቸው እንጂ በዚያ ክልል ብቻ ሳይወሰን ድንበር ተሻግሮም ግጭቱ እንዲሰፋ ያለመ ነው። ይሄ ለምን ሆነ፣ እንዴት ሆነ፣ እነማን አደረጉት የሚለው በሂደት ሙያተኞች በህግ አግባብ እያጠኑ እያዩ ምላሽ የሚሰጡት ይሆናል። የተፈጸመው በደልና ወንጀል ግን አሳፋሪ ነው። ሁላችንም መማር ያለብን ነገር ስልጣን ላይ ስንሆን፣ ፓወር ስንይዝ የምንወስደው የኃይል አወሳሰድ ህግን የተከተለ ካልሆነ በዘላቂነት ፓወር ላይ መቆየት ስለማይቻል እኛ ዞር ስንል የሚወጣው ጉድ ለእኛም ለሰሚውም የሚያስፈራ ስለሚሆን አሁን ስልጣን ላይ ያሉ ሰዎች ነው ትምህርት መውሰድ ያለባቸው። ከዚህ እዛ እያስተካከልን ነው። ለውጡ መስመር እየያዘ ነው። ህዝቡን አሳትፈን ወንጀለኞች እየለየን ለህግ የምናቀርብበት ስርዓት ተጀምሯል። እሱ በቂ አይደለም። ሌሎች ክልሎች ከዚህ ጉዳይ ትምህርት ወስደው ከህግ ውጪ ምንም አይነት ድርጊት ቢፈጸም ከጊዜ በኋላ ወጥቶ በሀገርም በዜጎች ላይም ጉዳት የሚያደርስ መሆኑን ትምህርት መውሰድ ያስፈልጋል። ተቋማቱም ከዚህ አንጻር ስራቸው እንዲሰሩ ማድረግ ያስፈልጋል።
ዶክተር አብይ አህመድ የፌዴራሉ መንግስት ስልጣኑን በክልሎች ውስጥ ተግባራዊ የማድረግ አቅሙን የሚጠራጠር ጋዜጠኛ ላቀረበላቸው ጥያቄም የሰጡት መልስ የሶማሌን ክልል በምሳሌነት የወሰደ ነበረ።
ከሶማሌ ጉዳይ ጋር ብናያይዘው የሶማሌ ልዩ ኃይል ሙሉ በሙሉ ህገ መንግስቱን አውቆ በዛም ይመራ ነበር ማለት አይቻልም። እዛ ውስጥ የቤተሰብ ስብስብ አብዛኛውን ኃይል ይዞ ከህግ ውጪ የግለሰቦችን ፍላጎት ለማራመድ ለማስተካከል ሲሰራ ነበር። ሶማሌ ጀመርነውን የማስተካከያ ስራ በሁሉም ክልሎች በፌደራልም ያጠናከርን እንቀጥላለን። በጊዜ ብዛት እየጠራ መሄድ ይሆናል። መንግስት ግን የህግ ልዕልናን ለማረጋገጥ ጉልበት አለ ወይ ከሆነ ጥያቄው ምንም ጥርጥር የለው። የጉልበት ጉዳይ አይደለም። አፈታቱ ምን እናርገው ነው ደጋግመን ያሰብን ያለነው እንጂ አንድ ችግር ሲፈጠር ዘሎ ገብቶ በርከት ያሉ ሰዎች ለመያዝ የሚያስችል አቅም ስለሌለ ተደርጎ ባይወሰድ ጉዳዩስ ሳይሆን ምንም በደል ሳንፈጽም አጥርተን ይዘን ፍርድ ቤት ከቀረብን በኋላም የተሟላ እርምጃ የሚያስወስድ ነገር መኖሩን ለማረጋገጥ በተሰራ ስራ መዘግየቶች እንዳሉ ቢወሰድ ጥሩ ነው።
እድሉን ያገኙ አያሌ ጋዜጠኞች ብዙ ጥያቄዎችን ለጠቅላይ ሚኒስትር አብይ አቅርበዋል። ከጠቅላይ ሚኒስትር ጽፈት ቤት በተገኘው መረጃ መሰረት ከ150 የማያንሱ ጋዜጠኞች ለዛሬው ጉባኤ ታድመው ነበር። በሚቀጥሉት ቀናት አንዳንዶቹን ለማቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በሀገሪቱ የታወጀው የምህረት አዋጅ ለጊዜው የቀድሞውን ፕሬዚደንት መንግሥቱ ኃይለ ማርያምን እንደማያካትት አስታውቀዋል። የግል ጤናቸውን ጉዳይ በተመለከተ የሚናፈሱ መረጃዎች የተሳሳቱ መሆናቸውንም ገልጸዋል። ከአሜሪካ ጉብኝት ከተመለስኩ በኋላ የተሰማኝን ጤንነት ያህል ተሰምቶኝ አያውቅም ሲሉም ነው የገለጹት። ጠቅላይ ሚኒስትር አብይ በእነዚህና በሌሎች ጉዳዮች ላይ የሰጧቸውን ቀጣይ ማብራሪያዎች የተመለከተውን ሁለተኛ ዘገባ የላከልን እስክንድር ፍሬው ነው።
በአስተዳደራቸው እየታየ ያለው ለውጥ በጋዜጣዊ መግለጫው አካሄድም ተንጸባርቋል። ከተለመደው ጠበብ ያለ ክፍል ሰፋ ወዳለው የመሰብሰቢያ አዳራሽ መዛወሩ ነው የታየው። ቃለ መሐላ ፈጽመው የጠቅላይ ሚኒስትርነቱን ኃላፊነት ከተረከቡበት መጋቢት 24 ቀን ጀምሮ በበርካታ ጉዳዮች ተጠምደው ለቆዩት ወጣት መሪ ጋዜጣዊ መግለጫው የመጀመሪያቸው ነው። የተገኙትን ጋዜጠኞች ቁጥር ለተመለከተም የቀረ የመገናኛ ብዙሃን ተቋም ያለ አይመስልም። እንደዚህ ቁጥሩ የበዛ ካሜራ ፊት ቆም ያላውቅም ሲሉም ነው ጠቅላይ ሚኒስትሩ ጋዜጣዊ መግለጫውን የጀመሩት። ለተለያዩ ጥያቄዎችም ምላሽና ማብራሪያ ሰጥተዋል። በኢትዮጵያ የታወጀው የምህረት አዋጅ ለጊዜው የቀድሞውን ፕሬዝዳንት ኮሎኔል መንግስቱ ኃይለማርያምን እንደማያካትት የገለጹበት አንዱ ነው።
ይቅርታ ይደረግላቸዋል ተብሎ ይጠበቃል። ምን ታስቧል ይመጣሉ ወይ ለሚለው ያው እንደምታውቁት አዋጅ ከህገ መንግስት በታች የሆነ ህግ ነው። ህገ መንግስቱ በምህረት አዋጅ የቀይ ሽብር ጉዳይ እንደማይካተት በግልጽ ያስቀምጣል። ስለዚህ አሁን ባለው ሁኔታ ኮሎኔል መንግስቱ በምህረት በኢትዮጵያ አይመጡም። ህገ መንግስቱ ይህንን ስፔሲፊክ አርቲክል አሻሽሎ ይህ እንደዚህ አይነት ወንጀሎች የሚያካተትበት እድል ወደፊት ካጋጠመ እሳቸውም ሊካተቱ ይችላሉ። አሁን ባለው ሁኔታ ግን ህገ መንግስቱ በግልጽ በቀይ ሽብር የተሳተፉ ኃይሎችን በምህረት አዋጅ ማስተናገድ እንደማይቻል ስለሚገልጽና አዋጅ ከህገ መንግስቱ በታች ስለሆነ ከአጭር ጊዜ አንጻር አይጠበቅም ነው መልሱ።
በአባይ ወንዝ ላይ እየተገነባ የሚገኘውን የህዳሴ ግድብ በተመለከተም ለመዘግየቱ አንዱ ምክንያት ፕሮጀክቶቹ በመከላከያ ኢንጂነሪንግ ቴክኖሎጂ ተቋም ወይም ሜቴክ መያዛቸው እንደሆነ አብራርተዋል።
ሁላችሁም እንደምታውቁት የፕሮጀክት ማኔጅመንት በግሉም በመንግስት ሴክተርም በጣም ከፍተኛው ችግር ያለበት ሴክተር በህዳሴ ግድብ ሳይሆን በሁሉም ፕሮጀክቶቻችን ኮንዶሚኒየምም ቢሆን ባሰብነው ጊዜ አንጨርስም፣ ሱካርም ሲሆን አንጨርስም። አንዱ የልምድ ነው፣ ሁለተኛው ደግሞ የስራ ባህራችን። ይሄን በደንብ እየፈተሹ ማስተካከል ያስፈልጋል። ህዳሴ ላይ፣ የሱካር ፋብሪካ ላይ፣ የቤት ግንባታ ላይ፣ የመንገድ ግንባታ ላይ። ሁለተኛው ዲዛይን፣ ህዳሴን የሚያክል ትልቅ ፕሮጀክት በጠራ ዲዛይን ጀምረን በቂ እውቀት ይዘን ስራ ውስጥ ገብተናል ብሎ ማሰብ ያስቸግራል። ሶስተኛው ደግሞ ኮንትራት አውት ያደረግንበት መንገድ። አብዛኛውን ስራ ይሰራ የነበረው ሜቴክ የሚባል ሀገር በቀል ኩባንያ ነው። ይህ ኩባንያ ሀገር ለማልማት እና ለመቀየር ፍላጎት ባላቸው ኃይሎች የተደራጀ መነሻ ሀሳቡ አገር በቀል አቅም ፈጥሮ የራስን ልማት በራስ ኃይል ማሳለጥ ታሳቢ ያደረገ ነው። አፕሮቻችን ግን በጣም ችግር ያለበት እንኳን ህዳሴ ግድብ መስራት እንደ ህዳሴ አይነት ግድብ በትክክል አይተው የማያውቁ ሰዎች ተሰብስበው ህዳሴ ግድብ እንሰራለን የሚል የሞራል ብቃት ሲይዙ ከእነሱን ማገዝ የሚችል ያን ሞራል መደገፍ የሚችል እውቀት አድቫይዘሪ የሆነ ኃይል አብረን ካላሳተፍን በስተቀረ ፍላጎት ኖሮ ይችላል ደሪ በማድረግ ግን አይቻልም። ያን ያጋጠሙ ያ በማጋጠሙ ሳሊኒ መስራት የሚገባውን ስራ ከሰራ በኋላ እኛ ዴሊቨር ስላደረግን ዘግይቶብኛልና በርካታ ገንዘብ ክፈሉኝ የሚል ጥያቄ አቀርባለሁ። ይሄን ለጉዳይ ለማረጋጋት ከሁለት ወር ገደማ በፊት ወደ ግድቡ ሄጀ ነበር። ግድቡን ለማየት ያለበት ሁኔታ ለማረጋጋት የዳሴ ግድብ ማሰባችን በጣም ደስ የሚል ነገር ነው። የዳሴ ግድብ የያንዳንዱ ኢትዮጵያዊ አሻራ ያረፈበትና ኢትዮጵያውያን ማለምና ማድረግ የምንችል መሆኑን ለዓለም እናሳይበት ግድብ ነው። ትልቅ ትልም ነው። ካልከወን ነው ካልጨረስ ነው በጣም የሚያሳፍር፣ ከጨረስ ነው ደግሞ የሚያቆራ። አሁን እኛ የምንፈተሸው ትላልቅ በማሰባችን ሳይሆን ትላልቅ በመከወናችን ልክ ነው የሚሆነው። ለመከወን ያለን መንገድ ደግሞ ምን ይመስላል የሚለውን ጉዳይ በእኔ እምነት መሸፋፈን ተገቢ ነው ብዬ ስለማላምን ከመጣው በኋላ ቲም አዋቅሬያለሁ ጥናቱን አጥንተው እንዲያቀርቡ። የቲሙ ውጤት የሚያሳየው በፍጥነት ከሜቴክ ፕሮጀክቶቹ ተወስደው ልምድ ወዳላቸው ኩባንያዎች ካልተሸጋገረ በስተቀረ ባልኩት እድሜ ብቻ ሳይሆን ከዚያ በላይም ቢቆይ የመጨረስ አዝማሚያችን አስጊ ነው። ለዚህ ብዙ ነገር ወደፊት ሙያተኞች እያጠኑ ያወጣሉ ብዬ አስባለሁ። ይሄ ስለሆነ ኢንጂነር ስመኘው ኮንትራክት አውት እንዳደረገ ሰው ሜቴክም ይስራው ሌላም ኩባንያ ይስራው፣ የእሱ ፍላጎት በእሱ ዲዛይን ልክ ኮንትራክተሮች ዴሊቨር እንዲያደርጉ ማድረግ ነው የሚጠበቅበት።
ጠቅላይ ሚኒስትር ዶክተር አብይ አህመድ በተለይ ከዩናይትድ ስቴትስ ጉብኝት ከተመለሱ በኋላ የጤና እክል እንደገጠማቸው የሚገልጹ መረጃዎች በአንዳንድ ማህበራዊ መገናኛ ብዙሃን ተሰራጭተዋል። ስለዚህ የተጠየቁት ጠቅላይ ሚኒስትሩ ፍጹም ጤነኛ መሆናቸውን ገልጸዋል።
የጤና ችግር አላጋጠመኝም፣ ምንም አይነት የጤና ችግር አልነበረኝም። ሙሉ ጊዜን ያጠፋሁት በምስራቁ በተፈጠረው ሁኔታ ነው። ከሚዲያ አካባቢ ስላልነበርኩ መሰለኝ እንደዛ የተባለው። እስካሁን በህይወቴ ሆስፒታል እጅ አላውቅም። በስፖርት ነው የማምነው፣ አላመመኝም። ወደፊትም እንዳያመኝ የኢትዮጵያ እናቶች ይጸልዩልኛል እና ስጋት አይግባህ። ግን እንዲያመኝ የሚፈልጉ ሰዎች ካሉ እና እነሱ ሲያሰራጩ እናንተ ደግሞ ሳታረጋግጡ እሱን ለማባዛት ልምድ መውሰድ ያስፈልጋል። እኔ አሞኝ አያውቅም። አጋጣሚ ነው በጣም ጤነኛ የሆንኩበት ጊዜ ከአሜሪካ መልስ ነው እና በዛ ቢታይ ጥሩ ነው። ሰምቻለሁ አልዋልታውን ግን ውሸት ነው።
ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ጋዜጣዊ መግለጫ ለሌሎች ልዩ ልዩ ጥያቄዎችም ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የኢትዮጵያና የኤርትራ ሰላም ጉዳይ ኢትዮጵያና ኤርትራ የሰላም ስምምነት ከተፈራረሙ አንድ ወር አለፈ። በሁለቱ መንግሥታት በግልጽ የተነገረ ነገር ባይኖርም ኤርትራ ቀይ ባህር ላይ ወደብ የመገንባት እቅድ እንዳላት ብሉምበርግ የዜና አውታር ጠቁመዋል። የኢትዮጵያ ፖታሽም በዚሁ ወደብ በኩል ወደ ውጭ ሊላክ እንደሚችል ዘገባው ጠቅሷል። የምጽዋ ወደብም ለኢትዮጵያ ወጪና ገቢ ንግድ ክፍት ሊሆን እንደሚችል የዜና ዘገባዎች አመልክተዋል። ስለ እነዚህና ስለ ተያያዥ ጉዳዮች እንዲያብራሩልን አቶ አብዱራህማን ሰይድንና አቶ መሐሪ ዮሐንስን ጋብዘናል። አቶ አብዱራህማን ለንደን የሚኖሩ ትውልደ ኤርትራ ሲሆኑ ኤርትራ ውስጥ የሰብአዊና የፖለቲካ መብቶች እንዲከበሩ እንዲሁም መልካም አስተዳደር እንዲሰፍን ተሟጋች ናቸው። አቶ መሐሪ ዮሐንስ ደግሞ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና ስትራቴጂያዊ ጥናቶች መምህር ናቸው። አዳነች ፍሳዬ ነች ያነጋገረቻቸው።
አቶ አብዱራህማን ሰይድና አቶ መሐሪ ዮሐንስ ለጊዜያችሁና ለትብብራችሁ እናመሰግናለን። በመጀመሪያ እስቲ ራሳችሁን አስታውቁ።
እኔ አብዱራህማን ሰይድ እባላለሁ። የምኖርበት ቦታ ለንደን ነው፣ እንግሊዝ ሀገር። በትውልድ ኤርትራዊ ነኝ እና ስለ ኤርትራ የሰብአዊ መብት ጥበቃና ፖለቲካል መብቶ ጥበቃ እና የጉድ ጋቨርናንስ ነገሮችን እየተከታተልኩ ለዛም የምጠበቅ ሰው ነኝ።
የመልካም አስተዳደር
መሐሪ ዮሐንስ እባላለሁ። በመቀለ ዩኒቨርሲቲ የፖለቲካል ሳይንስ እና ስትራቴጂክ ጥናቶች መምህር ነኝ። ከዚህ በተጨማሪ በአሁኑ ሰዓት በሰብህ ድሪ ሲቪል ማህበረሰብ ትግራይ የሚባለው አዲስ ተቋም አለ፣ የዛ መስራች አባልና የአመራር አባልም ጭምር ነኝ።
ኢትዮጵያና ኤርትራ የሰላም ስምምነት ካደረጉ ወዲህ የሰላም ስምምነቱ በመሬት ላይ ስለሚኖረው ውጤት ብዙም በይፋ የተገለጹ ነገሮች ባይኖሩም ኤርትራ በቀይ ባህር ላይ ወደብ የመገንባት እቅድ እንዳላት ብሉምበርግ የዜና አገልግሎት ላይ የወጣ ዘገባ ጠቅሷል። የኢትዮጵያ ፖታሽም በወደቡ በኩል ወደ ውጭ ሊላክ እንደሚችል የዜናው አገልግሎት ጠቁሟል። እና እስቲ በዚህ ላይ ያላችሁ አመለካከት አቶ አብዱራህማን?
ዋናው ነገር ለቁጠባና ለሌላ ለኢኮኖሚና ለሌላ ግንኙነቶች ዘላቂነት እንዲኖራቸው በእያንዳንዱ አገር የግድ የመልካም አስተዳደር፣ የሕግ ባይነት፣ የኮንስቲቱሽናል ጋቨርናንስ መኖር አለበት። በአሁኑ ጊዜ ምናልባት ኢትዮጵያ በተዛማዴ ሲታይ በተሻለ ምናልባት መንገድ ትገኛለች። ኤርትራ ውስጥ ግን ተመሳሳይ አይነት ለውጥ ወይም ሪፎርም የለም እስካሁን እና ይሄን ነገር ለሚገኘው የሆነ የኢኮኖሚም የፖለቲካል ግንኙነቶች ዘላቂነት አይኖራቸውም። ምክንያቱም በኤርትራ ውስጥ በአሁኑ ጊዜ ብዙ ሰው በግፍ እየታሰረና እየጠፋ ነው ያለው። ኮንስቲቱሽናል ወይም ኢንስቲቱሽናል ጋቨርናንስ የለም። እዛ አንድ ሰው ባሰኘው ነው የሚያስተዳድረው። ሌላው የሚያስፈራው በዚህ ላይ የሪጅናል ጂኦፖለቲክስ አለ። ለምሳሌ የኢማራቶችና የሳውዲያኖች ከኢራንና ከሌላ ሀገሮች የሚያደርጉት ራይቫልሪ ለዛም ሊጠቀሙበት ብለው የአፍሪካ ቀንድ ወደቦችና ሀገሮችን እዚህ ላይ ሊያስተባብሩ እና ሊያስተናግዱ ይፈልጋሉ። እኛ በአፍሪካ ቀንድ ይህን ምን ያህል ለኢኮኖሚውን ያግዘዋል ብሎ ከታየ ምንም እርዳታ አይኖረውም። ዘላቂ የሆነ የኢኮኖሚክ ዴቨሎፕመንት አገር ውስጥ እንደማይታይ የታወቀ ነው። ባለፉት 27 ዓመታትም እንዳየነው ነው። ከዛም በላይ የኢማራቶች አሰብ አካባቢ የጦር ወደብ አለ እዛ። ከዛ የሚመጣው ገቢ ያን አይነት ስምምነትን በምን ላይ እንደተመሰረተ የሚያውቅ ኤርትራዊ የለም እስካሁን ካለ አምባገነኑ ራሱ።
አቶ መሐሪ ዮሐንስ፣
የኢትዮጵያና ኤርትራ ግንኙነት እንደሚታወቀው ላለፉት 20 ዓመታት ተቋርጦ ቆይተዋል። የሁለቱም ህዝቦች ጥቅምም ያጠፋ ህይወትም የቀጠፈ ጦርነት ላይ አልፈዋል። እንግዲህ በቅርቡ እንዳየነው ሁለቱም መንግስታት በኢትዮጵያ የተካሄደውን የአመራር ለውጥ ተከትሎ የኤርትራ መንግስትና የኢትዮጵያ መንግስት ጉዳይ ለመፍታት ስምምነት ላይ ደርሰናል ተብሎ ሁለቱም ሀገራት መንግስታት የሚመሩ አካላትም ወይም መሪዎች፣ የመንግስት መሪዎች ደርሶ መልስ ጉብኝት አድርገዋል። ወደ አስመራም ሄደዋል። ወደ አዲስ አበባም መጥተዋል። ፕሬዚደንት ኢሳያስ ዶክተር አብይም ሄዶ ነበረ። ከዚህ ላይ ስናየው እንግዲህ ብዙ በዓለም አቀፍ ሚዲያዎች ብዙ ተብሎለታል። አዜፍ የነበረውን የሻከረ ግንኙነት ወደ ሰላም እንደሚመጣ ተብሎ ብዙ ነገር ተብሎበታል። ሆኖም ግን ሰላም የተባለውን ነገር ወደ መሬት በመውረዱ ጉዳይ በጥርጣሬ እንድታያቸው የሚያስገድድ ሁኔታዎች ነው እየታዘብን ያለ ነው። የአየር ግንኙነት ተጀምረዋል። ፍላይቶች አሉ ከአዲስ አበባ ወደ አስመራ። መልሶም ቅድም ስኪዩ እንደነበረ አሰብ ወደብ ወይ ሌላ ወደብ እንኳን ብዙም አልሰማሁትም ነበር። ኢትዮጵያ በዛ እንድትጠቀምም ዝግጅቶች አሉ ይባላል። በተግባር አላየነውም። ያም ሆነ ይህ እንደዚህ አይነቶቹ ግንኙነቶች ሁለቱ ሀገራት ለ20 ዓመታት የከሰሯቸው ወይ ያጧቸው ጥቅሞች የጋራ ጥቅሞችን መልሰው የሚያስገኙ ናቸው ተብለው ሊወሰዱ ይችላሉ። ግን ጠንካራ ጉርብትናና ግንኙነት ለመመስረት የሚያስችል ሁኔታ አለ ወይ ብለን ስናየው ደግሞ ብዙ በቀላሉ የማይዋጥሉ ነገሮች አሉ። ለምሳሌ ህዝብ ለህዝብ ግንኙነቱ ወይ ደግሞ ቦርደሩ በዋናነት የኤርትራ ህዝብም ሰሜን ኢትዮጵያ በተለይ ደግሞ ትግራይና አፋር ጨምሮ ሊጠቀም የሚችለው ድንበሩ ተከፍቶ ህዝቡ በአቅሙ ባለበት አቅም መነገድና መገናኘት ይችል ነው። ከዛ በላይ ደግሞ የተቆራረጡ ቤተሰቦች አሉ። ረጅም ጊዜ በተለያዩ ማህበራዊ ችግሮች እየደረሷቸውም ጭምር ለመተያየት ለቅሶም ለመደራት የተቸገሩ ቤተሰቦች አሉ። እነዚህም ግን የሚያስተናግድ ሁኔታ ሆኖ አልተገኘም። ከዛ በላይ ግን የሚያሳስበው ስቲል እኔ በሁለቱም ሀገራት ለግጭት መንስኤ የሆኑ እንኳን ባይባሉ በኋላ እንደ መንስኤ ተደርገው የተወሰዱት የድንበር ግጭቱን በሚገባ ለመፍታት ዝግጅት አላየንም። መልሶም ቢሆን ሰላም ለማምጣት ሁሉንም ነገር ትተህ በአዲስ መንፈስ የሚፈጠር ግንኙነት ነው ለማለትም በጣም ያስቸግራል። ስቲል የፖለቲካ ጌም የሚመስል ነገር አለው። በተለይ ፕሬዚደንት ኢሳያስ በግለሰብ ደረጃ እንዲሁም ደግሞ እሳቸው የሚመሩት ድርጅት ህግደፍ እና ከቲፒኤልኤፍ ጋር የነበረውን ግንኙነት የሚፈታ ነገር አይመስልም። ከዛ በላይ ፉክክር የሚታይበት በነበሩት መግለጫዎችም ፕሬዚደንት ኢሳያስ መጀመሪያ ሰላሙን ለመቀበል ወደ አዲስ አበባ ልዑካኖች እንደሚልኩ ሲናገሩም ጭምር የሪኮንሲሌሽን የእርቅ መንፈስ አልነበረውም እና እንደዚህ አይነቱ ሁኔታ ስታየው ዘላቂ ሰላም ያመጣል ብለህ ስታስብ በጣም አዳጋች የሚመስል ነገር አለው። አሁን ለምሳሌ ወደብ ይከፈታል እየተባለ ያለው አሰብ ነው። አሰብ ደግሞ በጣም በሩቅ ጫፍ የኤርትራ ክፍል ነው ያለው እና በዋናነት የኢኮኖሚ ግንኙነት ሊያጠናክር የሚችል የነበረው በአጥዕን ተከፍቶ ትግራይ፣ በተለይ ደግሞ ሰሜን ኢትዮጵያ በአጠቃላይ ተጠቃሚ የሚሆንበት ከዚህ በተጨማሪ የኤርትራ አብዛኞቹ ከተሞችም በዚህ መንገድ ስለሚገኙ ከኢኮኖሚ ግንኙነት ተጠቃሚ የሚሆንበት ነገር ይፈጠር ነበረ ብለን ነው የምናስበው። ይሄ ግን አይመስልም። ምናልባት የኢትዮጵያ መንግስት ምንድን ነው መንገዶች ይከፈታሉም ተብለው ዝርዝር ወጥቶ ነበረ በየት በየት እንደሚካሄድ በአሰብ በቡሬ በኩል ዘን በዛላምበሳ በኩል በራማ በሑመራ ተብሎ ነበረ። ይህንን ግን እስካሁን አልተጀመረም። በእቅድ ደረጃ ወጥቶ ነበር እንጂ አላየነውም። ከዚህ በላይ ደግሞ ስናየው በድንበር አካባቢ የሆኑ የወታደራዊ እንቅስቃሴዎችም አሉ። ለምሳሌ የኤርትራ ወታደሮች የተወሰነ ቦታ ከነበሩበት ተንቀሳቅሰዋል። ግን ከተንቀሳቀሱበት ቦታ ደግሞ በአዲስ ቦታ ምሽግ እየቆፈሩ ነው የሚል አለ። ወታደር እስካሁን ያው እርስ በራሱ እየተፈራጠጠ ነው ያለው ወይ የሚያስመስል ነገር አለው እና እንዴት ነው ይሄ ነገር ዘላቂ ሰላም ያመጣል ወይ ብለን ስናስብ የማይዋጥልህ ነው። እኔ በራ እንደ ግለሰው ለምሳሌ በዚህ ጉዳይ ላይ ረጅም ጊዜ ሰላም እንዲመጣ ነገርየው እንዲቋጭ ብዙ ጥረቶች እያደረግን ጥያቄዎችን እያቀረብን ነበር። ግን ወደዛ ወደ ተፈለገው እና ዘላቂ መፍትሄ የሚያመጣ አይነት ነገር አይደለም እያየን ያለ ነው። እንደ ጅምር ግን ምናልባት ይሄ እንደዚህ አይነት የተጀመረው ትንሽ የተስፋ ጭላንጭል ህዝቡ ከሰራበት ህዝብ ለህዝብ ግን ተጠናክሮ ከቀጠለ ያው የተሻለ ነገር ይኖረዋል። ግን የህዝብ ሁኔታና እድል በአንድ ግለሰው የሚወሰን ከሆነ በጣም አስቸጋሪ ይሆናል።
እንግዲህ እዚህ ላይ እንደተባለው በይፋ የተነገረ ነገር ስለሌለ ሰው ተጨባጭ መረጃ አድርጎ ሊወስደው ያስቸግረዋል እንጂ የምጽዋም ወደብ ለኢትዮጵያ ክፍት እንደሚሆን አንድ ዘገባ ላይ አይቼ ነበረ። እስቲ ወደ አቶ አብዱራህማን ልመለስ።
ዋናው ሰላም ከተገኘና ግንኙነቱ የሁለቱ ሀገሮችና የሁለቱ ህዝቦች መብቶችና ኢንትረስትስ የሚጠብቅ ከሆነ ሁሉም ተጠቃሚነት እስካላቸው ድረስ ምንም ችግር አይኖረውም። ዋናው ግን እዚህ ላይ ማተኮር ያለብን ለኢኮኖሚም ይሁን ለዘላቂነት የእያንዳንዱ አገር የውስጥ ሁኔታዎች እንዴት ናቸው? እነዚህ የውስጥ ሁኔታዎች እነሱ ናቸው እንግዲህ ኢንፍሉዌንስ የሚያደርጉት የውጭው ግንኙነቶች። ለምሳሌ በኤርትራ ውስጥ አቶ መሀሪ እንዳለው ጉዳዩ ልክ እንደ ፉክክር በህግደፍ ወይም በፒኤፍዲጂ እና በቲፒኤልኤፍ ተደርጎ ከተወሰደ እና ቲፒኤልኤፍን የአማራና የኦሮሞ ኃይሎች ጋር ሆኖ ማጥቃትና ማርጂናላይዝ ማድረግ ከሆነ አላማው፣ ይሄ እንግዲህ ምንም አይነት ሰላም ሊያመጣ አይችልም። ምናልባት ለጊዜው ቲፒኤልኤፍ እዚህ ግንባር ላይ ማሸነፍ ይቻል ይሆናል፣ ወይም እዛ ጋር ግንባር ላይ ማርጂናላይዝ ማድረግ ይቻል ይሆናል። ግን ዘላቂ የሆነ ሰላም ማምጣት አይቻልም። ስትራቴጂ ላይ በይዝ አይደለም እንደዚህ አይነት አሰራር። በኢትዮጵያ ውስጥ በኩል ቢሆንም በትራንዚሽን ላይ ነው ያለችው ማለት ይቻላል። ኢትዮጵያ ባለፈው 27 ዓመታት ለባለፈው የ100 ዓመት የነበረው የአይደንቲቲ ይሁን የፖለቲካል አስተዳደር እሱን ስር ነቀል የሆነ ለውጥ አምጥቶ የብሔር ብሔረሰቦችን መብቶች አምኖ በኮንስቲቱሽን ደረጃም እስከ የመገንጠል መብት እያሳመነ ይሄ አዲስ አይነት አሰራር ኢትዮጵያ ውስጥ ለመጀመሪያ ጊዜ እያስተናገደ አይነት ሲስተም ነው የቆየው ያለፉትን። ኦፍኮርስ እዚህ ላይ ብዙ ጉድለቶች እና ስህተቶች ነበሩ። ምናልባት ለብቻው አርዕስት ሆኖ መወያየት ይቻላል። እዛ ላይ ግን አሁን የሚቀጥለው ያለው የዛን የትራንዚሽን ፒሪየዱ ነው እና ኢትዮጵያ አሁን ወደ ቻች አካባቢ ነው የምትሄደው፣ ወደ ነበረው የዩኒተሪ ሲስተም ሴንትራላይዝድ ሆነ አንድ ሲስተም በአንድ ብሔር ዶሚኔት የሆነ አይነት አስተዳደር ለማምጣት ነው ወይስ የቆየውን የፌዴራል አስተዳደር እሱን አሻሽሎ እሱን አስተካክሎ ለመቀጠል ነው? ይሄ እንግዲህ እዚህ ላይ ገና የታወቀ ነገር የለም። ምናልባት የሚመጡት 2 ዓመቶች ላይ ይህን ነገር ሞር ክላሪቲ እየያዘ ይመጣ ይሆናል። በኤርትራ በኩል ደግሞ እንደዛ ኢንፋክት ከ2-3 ቀን በኋላ ጄኔቫ ላይ የሚደረግ የኤርትራን ዲያስፖራ ዴሞንስትሬሽን አለ። እዛ ጄኔቫ የሚያሰማው ምንድን ነው? ዋናው ሊያስተጋባው የሚፈልገው ሰላም እና እርቅ በኢትዮጵያና በኤርትራ መካከል መገኘቱ ተቀባይነት ያለው ጉዳይ ነው። ሆኖም ግን ስለ ወደብ ይሁን ስለ የሆነ ነገር እንግዲህ የኤርትራ ሕዝብ የሚያሳትፍ የኤርትራን ሕዝብ የሚያገለግልና የእሱን መብቶችና ኢንትረስቶች የሚጠብቅ ስርዓት እስኪመጣ ድረስ ካለው ስርዓት የሚደረገው
ሁሉ ጊዜ ለህዝቡ ምንም አይነት ኢንትረስ ያለው ሊሆን ስለማይችል በዚህ ምክንያት ለማሳሰብ የሚፈልጉትን ኤርትራኖቹ ለኢትዮጵያ መንግስት ሆነ ለሌሎቹም ያለው መንግስት ህጋዊነት ያጣ መንግስት ነው። ሌጂትመሲ ያለው መንግስት አይደለም። ምክንያቱም የትራንዚሽናል ሌጂትመሲ የሚባል ነገር አለ፣ የፕሮቪዥናል ሌጂትመሲ የሚባል ነገር አለ፣ የሬቮሉሽነሪ ሁሉ አይነት ሌጂትመሲዎች ያጣ ስርዓት ነው። በራሱ በፓርቲው ደረጃም ቢወሰድም ፓርቲው ላስት ኮንፈረንስ ያደረገው ጉባኤ ያደረገው የዛሬ ምናልባት አንድ 20 ዓመት ሊሆነው ነው። በ2001 ፈረንጅ አቆጣጠር የፓርቲው አመራሮች ስብሰባ ይደረግ፣ ይህን የተካሄደው ጦርነት በእኛና በኢትዮጵያ መካከል ለምን እንደተካሄደ እና ውጤቱ ውስጥ ማን ነው ኃላፊነቱ የሚሸከመው ምናምን ብሎ ለስብሰባ ስለጠሩ ብቻ እስካሁን እንደጠፉ የት እንደገቡ የማይታወቅበት ሁኔታ ነው ያለው እና ለፓርቲው ራሱ የፓርቲ የገዛ ራሱ የፓርቲውን ሌጂትመሲ ያለው ስርዓት አይደለም እና በዚህ ምክንያት ኤርትራ ህዝብ የሚፈልገው ከጎረቤት ሀገሮች እና ከሌሎቹ የራሳቸውን መንግስት እስኪተክሉ ድረስ የሆነ አይነት የሩቅ ጊዜ ሎንግ ተርም እንትን ስምምነት ላይ እንዳይገባ ከዚህ ስርዓት ጋር። ምክንያቱም ከተገባም መጀመሪያ እንዳልነው ዘላቂነት አይኖረውም፣ ሌላ ደግሞ ህጋዊነትም አይኖረውም። ምክንያቱም ለህዝብ የሚወክል መንግስት ስለሌለ ኤርትራ ውስጥ
ይህን ያክል ትልቅ እርምጃ ተወስዷል። ሁለቱ ሀገሮች የሰላም ግንኙነት መስርተዋል። ነገር ግን እንደተባለው ሁሉም የየራሱ ግምት የሚሰጥበት ሁኔታ ነው የሆነው። በግልጽ ይሄን እቅዳለን ይሄንን ለማድረግ በኢትዮጵያ መንግስት በኩል በኤርትራ መንግስት በኩል የተገለጸ ነገር የለም። አሁን የምናገኛቸው መረጃዎች አሁን ለምሳሌ የምጽዋ ወደብ የሚከፈታል፣ የአሰብም እዛ ወደብ የሚሰራል የሚለው ከጋዜጦች ነው የምናገኘው። እና ለምን ይመስላችኋል ሁለቱም መንግስታት ይሄን ያክል ትልቅ እርምጃ ወስደው በዝርዝር ህዝቡ እንዲያውቀው ያላረጉበት ምክንያት ምን ይመስላችኋል? አቶ መሐሪ
እንዳልኩሽ አሁን ምንድነው በኢትዮጵያ ላይ ብንመጣ አሁን ጉዳዩ በእርግጥ በኢህአዴግ ስራ አስፈጻሚ ኮሚቴ ተወያይቶበት ነው ይፋ የሆነው። በእርግጥ ብዙም አዲስ ነገር አልነበረውም። የመጣው ያለምንም ቅድመ ሁኔታ እንቀበላለን የሚል ብቻ ተጨመረበት ነበረ። እንነጋገር ምናምን የሚለውን ስንሶ አዲሱ አመራር እንደዚህ ብለዋል። ከዛ ቀጥሎ ግን ምንድን ነው ጤናማ ያልሆነ ግንኙነት አለ። ለምሳሌ ኢትዮጵያ ባሉት ፓርቲዎችም ለምሳሌ ለበት የህወሀት አመራርና አዲሱ የዶክተር አብይ ተደጋጋሚ ጊዜ በተለያዩ አጋጣሚዎችን ሲነገር እንደነበረ መንጓጠጥ አለ። አብዱራህማን ብሎ ነበረ ሌሌትን ማርጂናላይዝ የማድረግ ፍላጎት እና በዛ የተመሰረተ ስልታዊ ግንኙነት የሚመስል ነገር ስላለው ይመስለኛል ግልጽነት የጎደላቸው ነገሮች አሉ። ተቃውሞዎች ነበሩ በኤርትራ በኩልም በኢትዮጵያ በኩልም። ውሳኔው ይተገበር ሲባል በሁለቱም በኩል ህዝቡን ወደዚህም ወደዛም ያለ ፍላጎቱ የተወሰነ ነገር ስላለ እንዴት ነው የምንሄደው ብሎ ነበር እና ይህን ነገር በሁለቱም በኩል የከበዳቸው ይመስለኛል። እና በተለይ በኢትዮጵያ ስንመጣ ዶክተር አብይ ህዝብን ላለመነጋገር በአጠቃላይ ደግሞ ስለ ድንበር ያለማውራት ነገር አለ። ችግሩን ሳትፈታ እንዴት ነው እርቅ አመጣን ምናምን የምትለው ብለህ ስትጠይቅ መልስ የሌላቸው ሆነው ሲቀሩ አስመራ ያለው መንግስት እና አዲስ አበባ ያለው መንግስት ውስጥ ለውስጥ ስልታዊ የሚመስል ነገር ነው እየሰሩ ያሉት ወይ ስልታዊ ግንኙነት የሚያስመስል ነገር እንጂ ስትራቴጂካሊ ፋርሳይትድ ሆኖ ጉዳዩ ከዘለቄታ ለመፍታት የተቀረጸ ረድማፕ ስለሌለው ይመስለኛል እንደዚህ አይነት ነገር በግልጽ ወጥቶ መነጋገር ያልተቻለው ወይ ደግሞ መንግስት አቋማቸው መግለጽ ያልቻሉት። በኤርትራ በኩልም ስንሄድ ተመሳሳይ ተቃውሞ ገጥሞታል። ይሄ ጉዳይ እንዴት ነው ነገሩ ድንበር አያስፈልገንም የሚል ነገር ንግግር አድርጓል የኤርትራ ባለስልጣናት እና እንዴ ታዲያ ለምን ነበረ ይህን ሁሉ ጊዜ ይሁን ሁሉ ዘመን ለእኛ የተወሰኑ መሬት ካልሰጠን ድረስ ምንም አይነት ግንኙነትና ንግግር አናደርግም ሲባል ቆይቶ አሁን ምን ተገኝቶ ነው አዲስ ነገር የሚል ተቃውሞዎች አስከትለዋል። ቅድም ሲልሽ የነበረው እሱን ነው። በጀኔቫ የሰላማዊ ሰልፍ ይካሄዳል ሲል የነበረው ሶ ክሊር ሮድማፕ ወጥተለት የሚተገበር ነገር አይደለም። የሆነ ፖለቲካል ጌም ለማግኘት የመጣ ስልት ይመስለኛል። ያሏቸው ነገሮች አሉ፣ ጥቅልል የሆኑ ነገሮች፣ የሴኩሪቲ አብሮ በሰላምና በጸጥታ ለመስራት የኢኮኖሚ ግንኙነት ለማጠናከር ምናምናምና የሚሉ ነገሮች አሉ። አሁን ስምምነት ተብሎ በወጡት በዛን ጊዜ የኤርትራ የፕሬዚደንቱ ጽህፈት ቤት ኃላፊም የኢትዮጵያ የፕራይም ሚኒስትሩ ቃል አቀባይም ያወጧቸው በትዊተር ገጾች ምናምን አሉ እና ግን ዘርዘር ብሎ አልቀረቡም፣ ስፐሲፊክ የሆኑ ነገሮች አልቀረቡም። ለዚህም ነው አብዛኛው ህዝብ እንዲጠራጠር እያደረገ ያለው የሰላሙ ሂደት ዘላቂ አይሆንም የሚል በአጠቃላይ የተለያዩ መጽሔቶች የዓለም አቀፍ ፖለቲካ ተንታኞችም በአንዳንድ ታዋቂ ጆርናሎች ማነው መጽሔቶችም እንዳየ ነው ካይንድ ኦፍ ኤነሚ ኦፍ ማይ ኤነሚ ዶክተር አብይም ፕሬዚደንት ኢሳያስም ህወሓት የሚባል ኃይል የጋራ ጠላታችን ነው እና እሱን ለማዳከም ይጠቅማል የሚሉትን አይነት ነገር ለመፈጸም የሚያደርጉት ውስጥ ለውስጥ የሚደረግ ግንኙነት ያለ ያስመስለዋል።
እሺ፣ አቶ አብዱራህማን፣
ዋናው ችግር ሆነ ያለው ግልጽነት የለም፣ ትራንስፓረንሲ በሁለቱም በኩል የለም። ግን በኤርትራም እንደ ስትራቴጂ ይዞት የቆየው የትራንስፓረንሲ አሰራር የለም፣ ምንም ነገር የሚታወቅ የለም። ስለ ኤርትራ ስምምነቶች ይቅርና የኤርትራ ባጀትም ከወርቅና ከሌላ ማዕድናት የሚገቡት ገቢዎችም ሚኒስትሮቹ ሳይቀሩ መንግስት ላይ ያሉ ሚኒስትሮቹ ሳይቀሩ የማያውቁት ነገር ነው እና እንዳልነው ጉዳዩ በአሁኑ ጊዜ የግለሰቦችና የቡድኖች ማለት የጋራ ሽርክና ወይም አሰራር ለጊዜያዊ ጥቅም የሚውል ነው እንጂ ለዘላቂ የሚመጣ ከሆነ ዋናው መታየት ያለበት በሀገሮቹ ውስጥ ምን ያህል ሪፎርምስ የተካሄዱ ናቸው፣ ምን ያህል ኢንክሉሲቭ የሆነ አሰራር የተሰራ ነው፣ ምን ያህልስ ወደ ሎንግ ተርም ስምምነቶች ሲገባ ህዝቡን ምን ያህል እየተሳተፈ ነው። በአሁኑ ጊዜ ኢትዮጵያ እንደዛ አይነት ስራ ለመስራት ሁኔታዎች ኢንፋክት የሚፈቅዱም አይመስሉም ያሉት፣ ምክንያቱም በየክልሉና በየጎሳው የእርስ በራስ መፋጀት እየታየ ነው ያለው። በኤርትራ በኩልም እንደዛ ባይሆንም ግን አትሊስት አንድ ጨፍላቂ ስርዓት ቆሞ አሻፈረኝ እያለ ነው። ምንም አይነት ለውጥ ኤርትራ ውስጥ ሊያሳይ ዝግጁነትም የለውም። በዚህ ላይ አሁን ዋናው ማየት ያለብን እንግዲህ ይህን ሁሉ በማን ግፊት ነው፣ የሌሎች አገሮች ግፊት ምን ያህል እዚህ ላይ ሮል አላቸው ተብሎ ከታየ አሜሪካኖቹ ኦፍኮርስ የአብይ አህመድ መምጣትና የሰላሙን ጉዳይ እንደሚደግፉት እየታየ ነው ያለው። ከዛም አስቀድሞ በሄርማን ኮሄን የተጻፈ በ2015 ፈረንጅ ዓመተ ምህረት የተጻፈ አርቲክል ነበር። እዛም ይገልጻል ኢትዮጵያ አለ ምንም ኮንዲሽን የአልጀር ስምምነቱ ከተቀበለች ወዲያው ሁለቱ ሀገሮቹ ወደ ሌላ ስምምነቶች ሊገቡ ይችላሉ እና እነሱ የሚፈልጓቸው የጂኦፖለቲክስ ኢንትረስትስ እንዲያሰማሯቸው ስለሚፈልጉ በዛም ግፊትም እየተሰራ ያለ ነው የሚመስለው። እንግዲህ ኢንተርናል የተካየ ነው። አንደኛ ኮመን ራይቫል ተገኝተዋል፣ ኮመን ኤኒሚ ተገኝተዋል። እሱም ደግሞ ቲፒኤልኤፍና ከእሱ በኋላ ያለው የትግራይ ህዝብ ከሆነ ኤክስተርናሊ ደግሞ የቱርኮችና የኢራኖች እዛ አካባቢ ቀይ ባህር አካባቢና አፍሪካ ቀንድ አካባቢ ያላቸው ኢንፍሉዌንስ ለማገትና ለማስቆምና ከተቻለም ከዛ ለማራቅ ወይም ለመደምሰስም ነው እና ይሄን ላይ እነዚህ ሁለት ነገሮች ላይ ያተኮረ ስራ ነው የሚሰራው ያለው። እንደዛ ሆኖ ነው የሚታየኝ በአሁኑ ጊዜ። እንግዲህ ይሄ ምንም አይነት ለህዝቡ ዘላቂ ጥቅም ሊያመጣለት አይችልም። እንዲያውም ከዛም አልፎ ምናልባትም በማያስፈልገው እና በማይመለከተው ጦርነትም ሊያስገባው ይችላል። ኤርትራ ውስጥ ለምሳሌ በተሰጠው የጦር ካምፕና ወደብ ለኢማራቶች ከዛ ወደብ እንግዲህ አሰብ አካባቢ በአሰብ ወደ በስተሰሜን ያለው አካባቢ ከዛ ተነስቶ እንግዲህ የኢማራት መርከቦችና አውሮፕላኖች የመንን እየደበደቡ ናቸው እና ይሄን ግብረ መልስ የየመኖች ኤርትራን ከደበደቡ እንግዲህ ቀጥታ እኛ ጦርነቱ ውስጥ ገብተናል ማለት ነው፣ ህዝባችን ገብተዋል ማለት ነው ሳይወድ። ሌላው ደግሞ አካባቢው የጦርነት አካባቢ ስለሆነ እዛ አካባቢ ያሉት የእኛ ጎሳዎች አፋሮች በባህር በአሳ አጥምደው የሚኖሩት ኢኮኖሚያቸው ሜይንሊ በፊሽሪና በክሮስ ሲ የሚያደርጉት ከየመን ጋር የሚያደርጉት ትሬድ ነበር እና ያን ሁሉ ተጎሳቁለዋል። አሁን ልክ በኢትዮጵያና በኤርትራ መካከል ያሉት ህዝቦች እንደተጎሳቆሉ ልክ አሁን ደግሞ በኤርትራና በየመን በኩል የነበረው ግንኙነትና ሰላማዊና የንግድ ግንኙነትና ሌላም ተጎሳቆለ ነው ያለው እና ከኢማራት የተገኘው የሊዝ ኢንካም ከምን ያህል ሚሊዮን እንደሆነ እስካሁን የማይታወቀው ምን አይነት ለውጥ አምጥተዋል ተብሎ ከታየ የኤርትራ ህዝብ ላይ የሚታየው አሁን ዲ ኦፖዚት ነው ማለት የግድያና አካባቢው ደግሞ የጦር ኦፕሬሽንስ የሚደረግበት አካባቢ መሆኑ ነው። ኢትዮጵያ ጄንዊንሊ ሪፎርም የሚፈልግ እንደዛ ነበር የተሰማን። መጀመሪያ ሲመጣ አቶ አብይ አህመድ ወደ ፕራይም ሚኒስተርነት በጣም ነበር ደስ ያልነው። እኔ ራሴ ኢንተርቪው ሰጥቼ በጣም ነበር ማለት አንድ ጮራ የሪፎርም እየታየ ነው፣ ስለዚህ ከነበረው የተሻለ ስርዓት ይመጣል ተብሎ ነበር እና ይሄ ዳይሬክትሊ ኢንፍሉዌንስ ሊያደርገን ስለሚችል ኤርትራ ውስጥ እንግዲህ አካባቢው በሙሉ
ወደ አሁንታው የሆነ አጣጫ ያመራል ተብሎ ነበር የተጠበቀው። አሁን ግን ሃኒሙኑ አለቀ። ምን አይነት ስትራቴጂ ምን አይነት ሁኔታዎች እንዳሉ ኢትዮጵያ ውስጥ የታዩ ነው ያሉ ማለት የጎሳው ችግሮች አሉ፣ የፍራቻም አዝማሚያ እየታየ ነው ያሉ እና እነዚህ ነገሮች ማለት በቶሎ አድሬስ ካልሆኑ በአብይ አህመድ ስርዓቱ ያው ከሪፎርም ወጥቶ ወደ ሌላ ኬዮስ ሊገባ ይችላል። እሱ ደግሞ ለኢትዮጵያም አይጠቅምም፣ ለኤርትራም አይጠቅምም፣ ለአፍሪካ ቀንድም የሚጠቅም ነገር አይሆንም።
በሌላ በኩል ደግሞ ኤርትራና ሶማሊያ ግንኙነታቸውን ለማሻሻል እየሞከሩ ናቸው እና እስቲ በዛ ላይ ያላቸው አመለካከት።
ክቡራትና ክቡራን አድማጮች፣ ውይይቱ አላበቃም። አመሰግናለሁ ተወያዮቹንና አዳነችን። በጥያቄ ከቆመበት ከነገ በስቲያ ምሽት ይቀጥላል። ተከታተሉት። ዝግጅታችንን በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ነው የምትከታተሉት። ክቡራትና ክቡራን፣ ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ታገኛላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰሯ አበባየሁ ገበያው ነች። ወደ ተከታዩ ዝግጅት እናልፋለን። የብአዴንና የኦህዴድ ቁርኝት ትንታኔ። አሁን እየታየ ባለው የብአዴንና የኦህዴድ ጥምረት በሀገሪቱ ጠንካራ ዲሞክራሲ ለመገንባት የሚያስችል መሠረት እየተጣለ ነው ሲሉ ባህር ዳር ከተማ ያሉ የፖለቲካ ምሁራን ገልጸዋል። ባለፉት ጥቂት ዓመታት በሀገሪቱ ተከስቶ የነበረውን ሕዝባዊ ነውጥ ተከትሎ የሁለቱ ፓርቲዎች መሪዎች ጊዜያዊና ዘለቄታዊ ጥምረት አሳይተዋልም እየተባለ ነው። በጊዜው ያሳዩት ሕዝባዊ ወገንተኛነት አሁን የመጣውን ለውጥ ማስከተሉንና ለዘለቄታው ደግሞ ጠንካራ፣ ነጻ፣ ፍትሐዊና ዲሞክራሲያዊ ምርጫ እንዲካሄድ የሚያደርግ አዝማሚያ እየታየ መሆኑን ምሁራኑ ማመልከታቸውን ሪፖርተራችን አስቴር ምስጋናው ከባህር ዳር ዘግባለች። የምሁራኑን ትንታኔ ይዛለች አስቴር፣ ወደዚያው እንዝለቅ።
አቶ ባንታየው ሽፈራውና አቶ መሐመድ ሰይድ በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ጥናት መምህራን ናቸው። በወቅታዊ ጉዳይ ላይ በተለይ አሁን በሀገራችን እየታየ ያለው የብአዴንና የኦህዴድ ጥምረት የሚያዛልቅ አይደለም፣ ጊዜያዊ ነው የሚሉ ወገኖች አሉ። እናንተ ይህንን እንዴት ታዩታላችሁ? በማለት ሙያዊ ትንተና እንዲሰጡን ከአሜሪካ ድምጽ ሬዲዮ ጋር ቆይታ አድርገው ነበር። አቶ መሐመድ፣
በሁለቱ ፓርቲዎች መካከል ያለው ጥምረት አሁን እየተፈጠረ ያለው ጥምረት ጊዜያዊ ነው ዘለቄታዊ ለሚለው ጥያቄ መንስኤው ህዝብ ነው። በዋናነት የኦሮሞ ህዝብ ከአራት ዓመት በፊት በሰፊው ያነሳ የነበረው ከመሬት ወረራ ጋር የተያያዘ ጥያቄ፣ የአማራ ህዝብ ጎንደር ላይ የወልቃይትን ጥያቄ ሲያነሳ አንድኛው መፈክሩ አንድኛው መሰረታዊ ጥያቄው ኦሮሚያ አካባቢ እየተፈጸመ ያለውን ሰብአዊ መብት ጥሰት እናወግዛለን። ኦሮሚያ አካባቢ የሚነሱ የነጻነትና የእኩልነት የፍትህ ጥያቄዎች እኛን የሚመለከታሉ እኛ የሚያገባናል የሚል መልክ ነበር የያዘው። ይሄ በሁለቱ ህዝቦች መካከል ያለውን ሶሊዳሪቲ አንድነት አጠናከረው። በዚህ ሂደት ውስጥ በለውጥ ሂደት ውስጥ ሁለቱ ፓርቲዎች አንዱ ለአንዱ ድጋፍ የመስጠት አንዱ ለአንዱ የመቀራረብ ሂደት ውስጥ ገብተዋል፣ አንዱ አንዱን የመደገፍ። ስለዚህ በዚህ ሂደት ውስጥ የህወሓት የበላይነት እንዲያበቃ በሁለቱ ፓርቲዎች የተፈጠረው ጥምረት ሰፊ የሆነ ፋይዳ አሳይቷል። ስለዚህ ታክቲካል የምንለው ከዚህ አንጻር ምናልባት ለረዥም ጊዜ ፈጣሪያቸውን ህወሓትን እና ከሱ ተጽዕኖ ነፃ ለመውጣት ያደረጉት የአንድነት የትግል ሂደት ትልቅ ፋይዳ አለው። በዚህም ተሳክቶላቸዋል።
የኦሮሞና የአማራ ህዝቦች ትብብር ስትራቴጂካዊ ነው። ይህ እንዴት ነው ስታስቢ? እነዚህ ህዝቦች በኢትዮጵያ ኦልሞስት 70% የሚሆነውን የህዝብ ቁጥር የሚሸፍኑ ናቸው። እነዚህ ሁለት ህዝቦች በኢትዮጵያ ታሪክ ላይ በብዙ ሜጀር በሆኑ ክስተቶች አንድ ላይ የተሳተፉ ናቸው። ኢትዮጵያን ሂስቶሪካል ሚሞሪ አላቸው። እነዚህ ሁለት ህዝቦች ከሌሎች በተሻለ መንገድ አንድ ላይ ሆነው የውጭ ጠላትን በመመከት የኢትዮጵያን ሀገር ምስረታ ታሪክም ስታይ ኢትዮጵያን ከመስራት ጋር ተያይዞ ትልቅ አስተዋጽኦ ያላቸው ናቸው። ስለዚህ እነዚህ ቡድኖች የሚኖራቸው ትብብር ስትራቴጂካዊ ነው። የሚጥቅማቸውም ሲያስከብሩ ከዚህ መነሻ አድርገው ነው።
የአማራ ህዝብ በአህዳዊ ስርዓት ላይ የሚያተኩር በመሆኑ ከኦሆዴድ ውጭ ባሉ አንዳንድ የኦሮሞና የትግራይ አክራሪ ጽንፈኞች የፌዴራሊዝሙ ስርዓት ጠላት አድርገው ይወስዱታል። ይህም ጥምረቱን ዘላቂ እንደማያደርገው ማሳያ አድርገው ያቀርቡታል። ይህ ከታሪክ አረዳድ ስህተት የመጣ ነው ይላል አቶ ባንታየው።
የታሪክ አረዳዳቸው የሚጀምረው ከ19ኛው ክፍለ ዘመን ነው። ከምኒልክ ነው የሚጀምረው። ምኒልክ የሰሩትን ጥሩ ያልሆነ ነገር ይጠቅሳሉ። ነገር ግን ዮሐንስ የሰሩትን ነገር ሜንሽን አያደርጉም። ኦሮሞም የኦሮሞ ህብረተሰብም የተሳተፈበት የአማራ ህብረተሰብም ሌላውም የኢትዮጵያ ህዝቦች የተሳተፉበት 14ኛው 15ኛው ድረስ ነው የኢትዮጵያን ታሪክ ማየት አለብን። አክራሪ የትግራይ ብሔረተኞች የሚረዱበት ልክ አሁን የመጣው የፌዴራል ስርዓት ፌዴራሊዝም ኢን ጀኔራል የአማራ ህብረተሰብ እንደማይቀበለው የአማራ ህብረተሰብ የሚያቀነቅነው አህዳዊ ስርዓት እንደሆነ የአማራ ህብረተሰብ አሁን የአሁኑ ህገ መንግስት የሰጠንን ቤዚክ ሰብአዊ እና ዲሞክራሲያዊ መብቶችን እንደሚቃወም የሱ ጸር እንደሆነ አድርገው ነው የአማራውን ህብረተሰብ የአማራውም ልሂቅን የሚረዱበት ስልጣን ላይ ያሉትንም ምሁራኖችንም ሌሎችንም ተራ ግለሰቦች ቢረዱበት። ይህ ለህወሓት ለብዙ ዘመን ስልጣን ለመቆየት ረድቶታል። ይህም የአማራ ህብረተሰብ በዚህ ፖርትሬይ በማድረግ የአማራ ልሂቃንን እንዲህ አድርጎ ማስቀመጥ። ነገር ግን አሁን ሪሰርቾች የሚያሳዩት ምንድን ነው? የአማራ ህብረተሰብ ይህም ፌዴራሊዝም አይደለም የሚቃወመው።
በኢትዮጵያ የፖለቲካ ታሪክ ውስጥ ሁለት አይነት አሰላለፍ አለ። አንዱ ብሔርን መሰረት ያደረገ፣ በሌላ በኩል ደግሞ ዜግነትን መሰረት ያደረገ። አሁን ሁለቱ ፓርቲዎች ለማጣጣም የሚያደርጉት ሂደት ዘለቄታዊ መሆኑን ማሳያ ነው ይላሉ አቶ መሐመድ።
ከዚህ አንጻር ሁለቱ ፓርቲዎች ይህንን ሁለት የብሔርና የዜግነት ፖለቲካን ባላንስ ለማድረግ የሚሄዱበት አቅጣጫ አለ። ከዚህ አንጻር ጥምረታቸው ስትራቴጂካዊ ነው ሊባል ይችላል። በሌላ በኩል ጥምረታቸው ስትራቴጂካዊ ነው የሚያስብለው ምናልባት በሁለቱ ህዝቦች መካከል ያለውን ታሪካዊ ግንኙነት እስከዛሬ የነበረውን ትርክት በተወሰነ ዲግሪ የሚቀይር ነገር ስላለ፣ ከዚህም አንጻር እነዚህ ሁለት ህዝቦች ሰፊ የሆነ ግዛት ይዋሰናሉ፣ ሰፊ የሆነ የህዝብ ለህዝብ ግንኙነት አለ። በኢትዮጵያ ዘመናዊ ታሪክ ውስጥ እችን ሀገር እንደ ሀገር ለመመስረት ህልውናዋንም ለማቆየት በጋራ የሰሯቸው ሰፊ ስራዎች አሉ። ከሌሎች ህዝቦች በበለጠ እችን ሀገር በአንድነትና በነጻነት ዲሞክራሲያዊ ስርዓት በተገነባበት አግባብ የማቆየት ኃላፊነት ስላለባቸው ይህን የመጋራት ተንደንስ አለ። ስለዚህ በዋናነት ስትራቴጂካዊ ነው የሚባልበት ከዚህ አንጻር ነው።
በአዴንና ኦህዴድ አሁን አንድ የሚያደርጋቸውን መስመር እየተከተሉ ነው እንበል። ነገስ ሀገራዊ ምርጫ ሲመጣ የየራሳቸውን የብሔር ካርድ ነው ይዘው የሚመጡት ወይስ ኢትዮጵያዊ አንድነትን አጠናክረው ይመጣሉ ስንል ለጠየቅናቸው፣
የዲሞክራሲ ተቋማቶችን ማስፋት መመስረት፣ የዲሞክራሲ ተቋማቶችን ማጠናከር እና ለመጀመሪያ ጊዜ በኢትዮጵያ ውስጥ ነጻ፣ ፍትሃዊና ገለልተኛ የሆነ የዲሞክራሲ ሽግግር እንዲካሄድ ሁኔታዎችን ማመቻቸት ነው። ዞሮ ዞሮ የዚህ ጉዳይ የኢትዮጵያ እጣ ፈንታ መወሰን ያለበት በኢትዮጵያ ህዝቦች መልካም ፍቃድ ነው የሚለው ነገር ላይ ስትራቴጂክ የሆነ የጋራ የሆነ አቋም ያላቸው ይመስለኛል። ስለዚህ በምርጫ ፖለቲካ ውስጥ እነዚህን ነገሮች ሼር ስለሚያደርጉ የእነሱ መሰረታዊ ግዴታና ሂደትም የሚመስለኝ ነጻ፣ ፍትሃዊና ዲሞክራሲያዊ ምርጫ የሚካሄድበትን መድረክ ማመቻቸት ነው። የዛ ውጤት በዛ ምርጫ የሀገሪቱን የፖለቲካ ስልጣን የሚይዝ አካል የፖለቲካ ስልጣን ይይዛል። በሂደት የሚመለሱ የህዝብን ጥያቄዎች ይመለሳሉ።
የተለያዩ የፖለቲካ ፓርቲዎችስ በዚህ ሀገር የመገንባት ተሳትፎ ድርሻቸው ምንድን ነው? በምርጫስ የየራሳቸውን ፓርቲ ወክለው ይወዳደሩ ይሆን?
ፓርቲዎች በየትኛውም መንገድ ሊደራጁ ይችላሉ። ብሔር ላይ ሊደራጁ ይችላሉ። ህብረ ብሔራዊ ሊሆኑ ይችላሉ። ዜግነት ፖለቲካ ላይ ሊመሰረቱ ይችላሉ። ማንኛውም ፓርቲ በየትኛውም መንገድ ሊደራጅ ይችላል። የመጨረሻ ውሳኔውን የሚሰጠው ህዝቡ ነው። ከቅድመ ምርጫ፣ በምርጫ ሰዓት፣ ከምርጫ በኋላ ያለው ሂደት ጤናማና ዲሞክራሲያዊ እስከሆነ ድረስ የመጨረሻውን ውሳኔ የሚወስነው ህዝቡ ነው። ከዛ አንጻር የፓርቲዎች ኃላፊነት በዲሞክራሲ ሂደት ውስጥ አሁን የሚገነቡ የምርጫ ተቋማቶች፣ የሰብአዊ መብት ተቋማቶች፣ የሚዲያ ተቋማቶች ነጻ ሆነው ፋንክሽን እንዲያደርጉ በኢትዮጵያ ውስጥ የተረጋጋ እና መሰረት ያለው ዲሞክራሲ ሲያዊ ስርዓት እንዲገነባ እነሱም የበኩላቸውን አስተዋጽኦ ማድረግ አለባቸው።
ብአዴንና የኦህዴድ አንዳንድ አመራሮች የጀመሩትን አይነት ግንኙነት የኢትዮጵያን የሀገር አመስራር ታሪክም የማየት እና የማስተካከል በሌላዎችም ልሂቃኖች ላይ የተወሰነ አይነት ዲስከሽን ያስፈልጋል ብዬ አስባለሁ። ይሄ ካልሆነ አሁን እንዳልኩሽ ኤሌክትሮራል ዲሞክራሲ ቢመጣ ምርጫ ቢካሄድ የዛሬ ሁለት ዓመት እነዚህ ግሩፖች ለውጡ የዚህ ቀን የሆኑ ለውጥ የሚፈልጉ የብአዴንና የኦህዴድ አመራሮች በምርጫ ሊሸነፉ ይችላሉ።
ሁለቱ ምሁራን የሚጓጉለት አንድ ነገር አለ። ያም በኢትዮጵያ ጠንካራ የፍትህና የዲሞክራሲ ተቋም ተገንብቶ ማየት። ይህንን የምናይበት ጊዜ ደግሞ ሩቅ አይደለም እያሉን ነው። ምኞታችሁ ይስመር ተባብለን ተለያየን። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
እስከ ዝግጅታችን ፍጻሜ በሙዚቃ እናቆያችሁ።
Yeah.
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በራዲዮ መጽሔት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሩ ንጉሡ ታምሬ ነው። ያስተናገድኳችሁ ሰሎሞን አባተ ነኝ። ሰላም፣ በደህና አደሩ።